የሲዳማ ዞንን የክልልነት ጥያቄ ተከትሎ በተፈጠረ የጸጥታ ችግር ከትናንት ጀምሮ 20 የሚሆኑ ሰዎች እንደተገደሉ የሲዳማ አርነት ንቅናቄ በአህጽሮተ ቃል ሲአን ዋና ጸሐፊ ለቪኦኤ ገልጠዋል። ብዙ ሰዎች መቁሰላቸውንም ተናግረዋል። መረጋጋትና ጸጥታ እንዲሰፍን የመከላከያ ሰራዊት ከዞኑ እንዲወጣም ሲአን ጠይቋል። መለስካቸው አማሃ የሲዳማ አርነት ንቅናቄ ዋና ጸሐፊና የኢትዮጵያ ዲሞክራሲያዊ ፌዴራላዊ አንድነት መድረክ የቁጥጥር ኮሚቴ አባል አቶ ለገሰ ላንቃሞን ከአዋሳ በስልክ አነጋግሯል።
በአሁኑ ጊዜ ከሲዳማ ዞን የክልልነት ጥያቄ ጋር በተያያዘ በአካባቢው በዞኑ በጣም ብዙ ችግር እየተፈጠረ እንደሆነ እንሰማለን። ከትላንትና ጀምሮ እስቲ ያለውን ሁኔታ ያስረዱኝ። ምንድን ነው የሆነው?
የደረሰው ችግር ምንድን ነው? የክልልነት ጥያቄ ሐምሌ 11/11 የተባለው ቀርቦ እያለ በ24 ሰዓት ልዩነት ብሔራዊ ምርጫ ቦርድ የሰጠው መግለጫ አለ። ሪፈረንደም እንደሚያካሂድ በአምስት ወር ውስጥ እንደሚጨርስ ሲገልጽ አንዳንድ ቅድመ ሁኔታዎችን በማስቀመጥ እንደተናገረ የሚታወቅ ሲሆን ሲዳማን ያስቆጣው በዛ በትንሽ ሰዓት ውስጥ ህዝቡ ጉድማሌ ወጥቶ ይህንን ሁሉም ህዝብ ሳያውቅ ሳይመክርበት በዘገየ ሰዓት ላይ በተሰጠው መግለጫ ባለ መግባባትና ጀቶ የአገር ሽማግሌዎች፣ ፖለቲካ ፓርቲዎች፣ ሌሎችም የመንግስት አካላትም አልመከሩበትም። በሁለተኛ ቀን በ11/11 ጠዋት ላይ ወደ ጉድማሌ ሲወጣ መንገዱ ሲዘጋና ጉድማሌው ሲዘጋ አትገቡም ሲባል ነው እንግዲህ ችግሮች የተፈጠረው። ከዛ በኋላ የተቆጣው ህዝብ ከተማ ውስጥ አንዳንድ ቦታዎች ጎማ ማቃጠልና ድንጋይ መስጠር፣ መንገድ መዝጋት ነገር ሲያደርግ መከላከያ ገብቶ ሲከለክል ነበረ። ከዛ በኋላ አንድ ሶስት ሰው ከተማ ውስጥ ከሞተ በኋላ የሲዳማ ወጣት ልጆች ከሞቱ በኋላ ነገሩ ወደ ከሰዓት በኋላ ወደ ገጠር ከተማዎችና ገጠር ወረዳዎች ነው ተዛመተው። በዛ የተነሳ ወተራሳ የሚባል ቦታ ላይ መከላከያ ከኮፋሌ በኩል ገብቶ ወደ አርባጎና ለመሄድ ሲሞክር በተኮሰው ተኩስ የተነሳ አንድ 14 ሰው እንደሞተ ከዛም በኋላ እስከ ጠዋት ድረስ ችግሮች እንደነበሩና አለመግባባቶች እንደነበሩ ነበርና አሁን ወደዛ አካባቢ ጋፍ ብሏል። የአዋሳ ከተማ በአሁኑ ሰዓት ላይ የትራንስፖርት እንቅስቃሴ አለ፣ ሰው ይንቀሳቀሳል። ሐዋሳ ደህና ነው። ወደ ሀገረ ሰላም ነው ተዛመተው። ወደ ሀገረ ሰላም አካባቢም ብዙ ሰው እንደሞተ ይነገራል። በትክክል ቁጥሩ ማግኘት አልቻልንም። የቆሰለ ብዙ ነው፣ የሞተ ብዙ ነው ይባላል። በትክክል ማወቅ የቻልነው ወደ 20 የሚሆን ሰው ነው የሞተው። አጠቃላይ አሁን የደረሰን መረጃ
ምርጫ ቦርድ ውሳኔ ቅድመ ሁኔታ ያለው አልመሰለንም። እኛ ስናነበው ቅድመ ሁኔታ የተባለው ምኑ ነው እና ህዝቡን ያስቆጣው ምንድን ነው?
ቅድመ ሁኔታ የተባለው ከተማው የሐዋሳ ከተማ ጉዳይ እና አንዳንድ ነገሮች ከዞኑ ጋር ከክልሉ ጋር የተነጋገርን የምንፈጽማቸው ይሆናል ሲባል ህዝቡ በትክክል ያንን ልረዳ አልቻለም። ሁሉም ቤት ቴሌቪዥን የለም፣ ሬዲዮ የለም። ሬዲዮና ቴሌቪዥን ያለው ቀርቦ ቁጭ ብሎ መወያየት አልቻለም። ወደ ታች ወደ ገጠር አካባቢ መረጃ በትክክል ባልመድረሱ ከአመራሮችም ጋር ቁጭ ብለው ሽማግሌዎችም ሳይወያዩበት በመሀል ላይ ነው እንግዲህ ቀኑ አልቆ ወደ ሌላ ነገር የተዛወረው
እና ይህንን የተሰበሰበውን ህዝብ ለማረጋጋት ሲያንም ሆነ የሀገር ሽማግሌዎች እና ሌሎችም ጉዳዩን የሚያንቀሳቅሱት አካላት የወሰዱት እርምጃ አለ?
አዎ፣ ሲያን እንግዲህ እያደረገ ያለው ሽማግሌዎችን ሞክረዋል። የሚያዳምጠውን በእርግጥ አጥተዋል። የሲዳማ ንቅናቄ በበኩሉ ከትላንትና ጀምሮ በተለያዩ ሚዲያዎች የብሔራዊ ምርጫ ቦርዱን መግለጫ በትክክል ተወያይተን በተከታታይ ስራቸውን እንዲጀምሩ ማስደረግ ነው እንጂ በቁጣና በንዴት የሚሆን ነገር ጥሩ ስላይደለ እየመከርን ነው። እንግዲህ መከላከያ የገባው መከላከያ ከያነዱ ወረዳና ከያነዱ አካባቢ ወጥቶ ወደ ካምፕ ቢመለስና ህዝቡ ቁጭ ብሎ በጉድማሌ እንደተለመደው ተወያይቶ ሰላምና መረጋጋት እንዲኖር እንዲያደርግ ጥረት እያደረግን ነው። በተለያዩ ሚዲያዎች ላይ እየሰጠን ነው፣ መግለጫ እየሰጠን ነው ያለ ነው። አጠቃላይ የፓርቲው መግለጫ ነገሩ ሲረጋጋ የምንሰጥ ይሆናል ብለን እንጠብቃለን።
የመከላከያ ሰራዊት ከዞኑ መውጣቱ ለምንድን ነው የሚያስፈልገው?
ምክንያቱም መከላከያው መውጣት ያስፈልገበት ምክንያት መከላከያን ባየ ቁጥር ነው እንግዲህ ህዝቡ ታች እየተቆጣ ያለው። ምክንያቱም መከላከያ የሀይል እርምጃ በመውሰዱ የተነሳ የቁጣው እንግዲህ ሰው ሲገደል የሚፈጠረው ነገር የሚታወቅ ነው እና ሰው የሞተበት ዘመድ የሞተበት አለ። 13 ሰው 14 ሰው አንድ አካባቢ ላይ በአንድ 2-3 ቀበሌ ውስጥ መሞት ከባድ በመሆኑ ሊያረጋጋው አይችል ማይል ሙጃ ሊያረጋጋው ስለማይችል ሽማግሌዎችና ፖለቲካ ፓርቲዎች ብቻ ለገዢ ፓርቲዎችም አቋሙ መረጋጋት እንዲኖር የራሳቸው መግለጫ ቢሰጡና ሰው እንዲረጋጋ ቢያደርጉ የተሻለ የሚሆን ነው የሚመስለን። እኛ ግን መከላከያ በመውጣት እንዲወጣ የምንፈልገው እንዲረጋጋ ነው፣ መረጋጋት እንዲኖር ነው። እንግዲህ
ግን ትላንትና መከላከያ አልደረሰበት የተለያዩ ከተሞች ቅድም የተከሷቸው እንደ አገረ ሰላም፣ ይርጋለም እና አለታ ወንዶን የመሳሰሉት ከተሞች ተለይቶ የተጠቁ ቤቶች የተቃጠሉ ቤቶች እንዳሉ ተሰምቷል፣ ሪፖርት ተደርጓል። ይሄ መከላከያ ሳይገባ የተፈጸመውን ድርጊት እናንተም ሆናችሁ ሌሎቹ የሚመለከታቸው አካላት ለማስቆም እንዴት አልቻላችሁም ታዲያ?
ለማስቆም እንግዲህ መንገድ መዘጋትና የራስም ደህንነት አስቸጋሪ በመሆኑ ነው እንጂ ለማረጋጋት እስኪ የምንችል ይመስለናል። እኛ ማረጋጋት አቅም ይኖረናል ብዬን ተስፋ ነው የሚያደርገው። ምክንያቱም በሚዲያ ነው አሁን፣ ከዛ በላይ ይሆን ነበረ። በሚዲያ ባንወጣና ሰላም እንዲኖር ባንጮ ኖሮ የባሴ ከዛ በላይ ይሆን ነበር። እና መከላከያ በገባ ቁጥር ነው አሁን በተለይ ጠዋት ላይ ሀገር ሰላም ዛሬ ወደ መረጋጋት ነበረ። መከላከያ ሲገባ እንደገና የተነሳ ነገር አለ፣ ከባድ ነው። ሞት ተነሳው ከዛ በኋላ ነው
መጀመሪያ ይሄ እርምጃ በሰዎች በንጹሃን ሰዎች ንብረት ላይ ጉዳት ከመድረሱ በፊት እንዴት አላረጋችሁም? ይሄን ለምን አላረጋጋችሁም ታዲያ?
ንብረት እንዳይጠፋ ለማድረግ ፍላጎት የለንም እኛ።
አላችሁ ማለት አይደለም አላችሁ አላልኩም እኮ። እንደሚሉኝ ከሆነ አቅሙ ካላችሁ ሰሚነቱ ካላችሁ ይሄ ነገር ከመደረጉ በፊት ለምን አላስቆማችሁትም? ወደዚህ እርምጃ ለምን ሄደ ማለት ነው?
እንደውም ቀኑም ሳይደርስ ነው ከምርጫ ቦርድ ይሄ ነገር እንደሚከሰትና ችግሮች ይኖራሉ፣ ቀደም ብላችሁ ለህዝቡ የሚሆኑን አንድ ነገር በሉ በማለት በጽሁፍም በቃልም በተለያዩ ስብሰባዎችን ስናነሳ ነበር፣ ስንጮህ ነበረ። ይሄ እንደሚከሰት ቀደም ብለን እናቅ ነበር እና ለጠቅላይ ሚኒስትሩም ግልባጭ አድርገናል፣ ለፌዴሬሽን ምክር ቤትም ግልባጭ አድርገናል። ችግሮች ይፈጠራሉ፣ ህዝቡ 11 እያለ ያለው ልናስቆም የማንችለው ደረጃ እየሄደ ነው የሚለው ነገር ቀደም ብለን ጀምረው፣ ዛሬ አይደለም ትላንት አይደለም ጀምረው ነው፣ ቀደም ብለን ጀምረና በፓርቲ ደረጃ ግን ትላንትና ለማስቆም መንገድ መውጫም የለም ተሽከርካሪም የለም መውጣትም አትችልም። ትላንትና ዛሬ ነው መንቀሳቀስ የተቻለው እና ዛሬ እድል አግኝተን ነው ጸጥታውን ትንሽ ለረጋጋ ከተማ ራሱ የቻለው
እና ወደፊት እንዲህ ያሉ ነገሮች እንዳይፈጠሩ ምን ማድረግ ትችላላችሁ እናንተ?
ማድረግ የምንችለው ከህዝብ ጋር መወያየት ነው። አጠቃላይ ሁኔታውን ለህዝብ ማሳወቅ ነው። ህዝቡን ቁጭ ብለው ተወያይቶ በሀገር ሽማግሌዎች ጉዳዩንና ችግሩን እንዲፈቱ ማድረግ ነው ያለብን። ሰላም እንዲፈጠር የራሳችን ጥረት ማድረግ ነው ያለብን እንጂ በኃይል እና በጉልበት የሚሆን ነገር የለም። በህገ መንግስቱ መሰረት በስርዓት ብሔራዊ ምርጫ ቦርድም እንግዲህ የራሱን ስራ እየሰራ በየሰዓቱ መግለጫዎችን እየሰጠ በዚህ ደረጃ ደርሻለሁ እያለ ህዝቡን እያረጋጋ ሲሄድ እኛም በሃይማኖት ተቋማትም በሽማግሌዎችም በጊዮቶችም በፓርቲም ደረጃ ለማረጋጋት ነው ጥረት የምናደርገው።
ግን አሁን ከተፈጸሙት ድርጊቶች አኳያ ሲታይ ሲያን በህዝቡ ዘንድ ያለው ታማኝነት ወይም ተቀባይነት በጣም አነስተኛ እንደሆነ ያሳያል። ምክንያቱም የተፈጸሙት ድርጊቶች ከእናንተ ቁጥጥር ውጭ ናቸው የሚሉኝ አሁን።
ከእኛ ቁጥጥር ውጭ የሆነበት ምክንያት ጊዜው በማጠሩ ነው። ጊዜው በአጥር ኖሮ ቀደም ብሎ ብሔራዊ ምርጫ ቦርድ ከ10ና ከ15 ቀን በፊት ቀደም ብሎ የፓርቲ ውሳኔ አድርጎ መረጃ ከሚሰጥ ቀደም ብሎ የራሱን ስራ መስራት ቢችል ኖሮ ቦርድ አልተቋቋመ እንጂ ብሎ የቆየው ብሔራዊ ምርጫ ቦርድ እንተቋቋመበት ወዲያው ለዚህ ጉዳይ ትኩረት ሰጥቶ በሰልፍ ጊዜ በሰላም ሰልፍ ጊዜ በስራ ማቆም አድማ ጊዜ ጸጥ አለው። በዚህ በሰዓቱ እንኳን ተናግሮ በጊዜው ቢሆን ኖሮ የተሻለ ውጤት ማግኘት እንችል ነበረ። ግን በማቆየቱ 24 ሰዓት ላይ ቀርቶ እያለ መግቢያ መመሰቱ ለእኛም ለህዝቡም ሰዓት ያጠረበት ስለሆነ ነው የተቸገር ነው።
በእናንተ በኩል ህግ ያስቀመጠውን ግዴታ ሁሉ ተፈጽመናል የሚል እምነት ነው ያላችሁ?
ህግ ያስቀመጠውን ሁኔታ ሁሉ የጠበቅን ቢሆንም አሁንም ብሔራዊ ምርጫ ቦርድ ራሱ ቀደም ብሎ መግለጫዎችና ዝርዝር ሁኔታዎችን ሰሌዳዎችን ቢገልጽና ህዝቡ እንዲረጋጋ ቢያደርግ ምንም ምክንያት የለውም በ11 ላይ ጨርሶ እዛ ብቻ ማለቅ አለበት የሚል ግምት በፓርቲ ደረጃ የለንም። በህጋዊና በህገ መንግስቱ መሰረት ግን እንደሚፈጸም እናምናለን።
እሺ፣ አመሰግናለሁ አቶ ለገሰ ላንጋሞ ለትብብሮ።
እኔም አመሰግናለሁ እንግዲህ የተሰጠኝ እድል።